አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የፋሽስት ኢጣሊያን ወረራ በሚመለከት ከተጻፉት የአይን እማኝ ምስክር ድንቅ መጽሐፍ ዳንጆ በዶክተር ሃራልድ ናይስትሮም የተደረሰው መጽሐፍ ነው። ይህም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ተተርጉሟል። ክፍል 1 ትረካውን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 አመተ ምህረት። የተርጓሚዎቹ ማስታወሻ ማንያውራ የነበረ ማንያርዳ የቀበረ እንደሚባለው እንደዚህ ጥርት ያለ በቀናትና በሰዓታት የተደገፈ በቦታው በነበረ ሰው የተጻፈ ማስታወሻ ማግኘት ቀላል አይደለም። በመጀመሪያ እንዲህ አይነቱ ጽሑፍ ለአንባቢ እስካሁን ሊደርስ ያልቻለበትን ምክንያት ወይም ለምን አሁን የሚለውን ጥያቄ መመለስ ተገቢ ነው። የማስታወሻው ባለቤት ዶክተር ሃራልድ ናይስተሮም በሕይወት እያሉ ጽሑፉ በእንግሊዝኛም ሆነ በአማርኛ እንዳይተረጎም ከልክለው ከሞቱ በኋላ ግን ጽሑፉ ለአንባቢያን እንዲደርስ ስለፈቀዱ ነው። ጸሐፊው ይህን የመሰለ ዘገባ ለአንባቢያን እንዳይደርስ ያደረጉበት ሁኔታ ለእኛ ግልጽ ባይሆንም በቂ ምክንያት ነበራቸው። ስለዚህ ጸሐፊው ከሰጡት ርዕስ መውጣት ባንፈልግም ለጽሑፉ ተስማሚ ገላጭ ቃል የተደበቀው ማስታወሻ የሚል ተደራቢ ርዕስ ሰጥተነዋል። ዶክተሩ በሞት ሲለዩ ጓደኛቸው ዶክተር ኮልማን ጽሑፉን ወደ እንግሊዝኛ ተርጉመው ያጠናቀቁት እንደ አውሮፓ አቆጣጠር በ2012 ነበር። እንግዲህ ጸሐፊው ለምን ፍራቻ እንዳደረባቸው ከጽሑፉ መረዳት ተገቢ ነው። ዶክተር ናይስትሮም የአማርኛን ቋንቋ በደንብ ይናገሩና ይጽፉ ስለነበር በጊዜው የተደረገውና የተነገረውን ነገር ዓለምንም አስተርጓሚ እንዳለ ማስቀመጣቸው ሌላው የጽሑፉ ጠቀሜታ ነው። በጣሊያንና በኢትዮጵያ መካከል ስለተደረገው ጦርነት ብንሰማም ምን አይነት ባህሪ እንደነበረው ከዚያም ከውጊያ አልፎ ጭፍጨፋ ላይ ያተኮረና ያጋደለ ጦርነት መሆኑን ምን ያህል ሰው በውል ያውቅ ይሆን? እኚህ ሰው ወደ ጦር ሜዳ ግንባር ተጉዘው በቦታውም ሆነው የጻፉት ስዕላዊ አገላለጽ ትልቅ የታሪክ ቅርስ ነው። አንባቢዎች ወደፊት እንደሚረዱት ጸሐፊው ሚዛናዊ ሆነ አቀራረብ ነው ያላቸው። ደግሞም በጊዜው ያዩትና የሰሙትን ነው የጻፉት። ፈሪውን ከጀግናው ጋራ፣ ተንኮለኛውን ንጹህ ልቦና ካለው ሰው ጋራ እኩል ነው ያቀርቡልን። ሌላው የዚህ ማስታወሻ አብይ ነገር አያሌው ሞኙ ሰው አማኙ እየተባለ እስካሁን ድረስ የሚዘፈንላቸው ደጃዝማች አያሌው ብሩን ከጎናቸው አብረው ውለው አድረው ያሰፈሩት ማስታወሻ ለአያሌው ሞኙ መዘፈን ምክንያት ከደጃዝማቹ ከራሳቸው አንደበት የሰሙትን መረጃ ይጨምራል። እንግዲህ ጸሐፊው የሰዎችን ስሞች እየጠቀሱ በዚያን ጊዜ የተደረገውንና የተባለውን ያዩትንም በመዘገባቸው ደጉንም ክፉንም ለይተው በመጻፋቸው ለብዙ ስማቸው ለተጠቀሱ የዚያን ጊዜ ከፍተኛ የኢትዮጵያ ባለስልጣኖች ቤተሰቦችን ቅር ሊያሰኝ የሚችል ነገር ሊኖር እንደሚችል ይገባናል። ሆኖም መተርጎም እንጂ ማብራራት ወይም ሌላ ጭማሪ ስላልተደረገበት የሆነውን መቀበል የግድ ነው። በተጨማሪም ታሪክ ወይም ያለፈ ማስታወሻ ሰዎች እንዳያዝኑ ወይም እንዳይቀየሙ ተብሎ የሚዛመም ከሆነ ከእውነት ይርቃል። ልጅን ሲወዱ ከነንትኑ እንደሚባለው ታሪክን ሲቀበሉ ደግሞ ከነውነታው መሆን አለበት። ማስታወሻነቱ ደግሞ በዚያን ጊዜ ለነበረው ብቻ ሳይሆን በዚያን ጊዜ ለተሰራው ድርጊት በኋላም ወደ ኋላ ለታየው ሁኔታ መንስኤ ጥቆማ ያበረክታል። እያንዳንዱ አንቀጽ በጽሞና ሊነበብ የሚገባው ማስታወሻ ነው። አቀራረቡ ስዕላዊ መግለጫ ስለሚሰጥ አንባቢያንን እንደሚመስጥ እርግጠኛ ነን። ትርጉም ስለሆነ እንደ ተጻፈውና የማስታወሻው ባለቤት ሊገልጹት እንደፈለጉት አድርገን አቅርበናል። በጽሑፉ ውስጥ ግን አንዳንድ የቃል አጠቃቀሞችን የግድ መቀየር ተገደናል። ለምሳሌ ባሪያ ወይም ባሪያዎች የሚለውን ቃል በአገልጋዮች መተካታችንን ለአንባቢያን ማስታወስ እንወዳለን። ፈሪዎችንና ተንኮለኞችን እንደዘገቡት ሁሉ ለማስታወሻቸው ያሰፈሯቸው የኢትዮጵያውያን ተዋጊዎች ስዕላዊ አገላለጽ ለምናውቀውና ለሚነገርለት የኢትዮጵያውያን ጀግንነት በቂ መረጃ ነው። ጀግንነቱ ደግሞ ከተራው ሰው እስከ ባላባቱና ካህናቱም ጨምሮ ነው። የተዋጋው የኢትዮጵያ ወገን ከየቦታው ክተት ብሎ የወጣ ነው። ጎጃቸውን ዘግተው ሴቶችና ልጆች ባህሎቻቸውንና አባቶቻቸውን ሊቆስሉ ሊያስታምሙ ሊሞቱ ደግሞ ሊቀብሩ ተከትለው ወጥተዋል። በማስታወሻው የከምባታ ተወላጆች የሰሩትን የጀግንነት ሥራ ማንበብ የሚያኮራ ሆኖ አግኝተነዋል። ይህ ማስታወሻ ለታሪክ ባለሙያተኞች መነጋገሪያ ርዕሶችም ይዟል ብለን እናምናለን። ከራሳቸው ከደጃዝማች አያሌው ብሩ ጀምሮ እስከ ንጉሱና በሳቸው ስር ለነበሩ ከፍተኛ ባለስልጣኖች ሚና አንድ ነገር ሲሆን፣ በየክልሉ ገበሬውና ሌላው ተራ ሰው ያደረጋቸው ነገሮች ደግሞ ሌላ ጉዳይ ነው። ከጀግንነቱ ጋር ክህደቱ ድንቁርናውም ሆነ የዋህነቱ አብሮ ተገልጿል። ሌላው አንባቢን የምናሳስበው ነገር ቢኖር ባለፈ ታሪክ ዳኝነት መስጠት ተገቢ ባይሆንም አስተያየትና ትችት ግን የማይቀር ነገር ነው። ስለዚህ አንብበው እስኪጨርሱ ድረስ በተለይ አንድን ወገን ከሌላው ለይቶ ለመተቸት እንዳይቻኮሉ ነው። ደጉና ክፉ በየቦታው ነው የታየው። አስጀምሮ ላስጨረሰን አምላክ ምስጋና ይግባው። ገበየው ተፈሪ ደሳለኝ ዓለሙ። ምዕራፍ 1 የታላቅ ሰው ህመም። ጥቅምት 9 ቀን 1928 ዓመተ ምህረት ጥሩ የእሁድ ከሰዓት ቀን ነበር። በኢትዮጵያና በኢጣሊያ መካከል የሚደረገው ጦርነት ሁኔታ እየገፋ ነው። ቢሆንም ለኛ ብዙም ስሜት ሳይሰጠን በአዲስ አበባ በዶክተር ሃነር የሚያምር ቅጥር ግቢ በስነስርዓት በተዘጋጀ የቡና ጠረጴዛ ዙሪያ ከበን ቁጭ ብለናል። መንግስተ ሰማያት ከመሰለው ሰማያዊ ሰማይ የአፍሪካ ፀሐይ ታንጸባርቃለች። ግቢው የተለያየ ቀለም ባላቸው አበባዎች ተውቧል። የተቀመጥንበት ወንበር ምቾትን ጨምሮ የቀረበው ቡናና ኬክ ጣዕም ነበረው። ንግግራችን እንደተለመደው ስለ ጦርነቱና ስለሚያስከትለው አስከፊ ውጤት፣ ስለሚፈጠረው ሽብር ነበር። ሁላችንም የሊግ ኦፍ ኔሽንስ በአስቸኳይ መፍትሄ እንደሚያገኝለት ተማምነናል። ቢያንስ ተስፋም አድርገን ነበር። የዋህ ቅን አሳቢ ስለሆነ እንጂ ስለሚመጣው ትልቅ ነውጥ፣ ስለሚያልፈው ሕይወትና ስለሚጠፋው ንብረት፣ እኛን ራሳችንን ጨምሮ ስለሚደርስብን መከራ ትንሽም ቢሆን ሐሳቡ አልነበረንም። ሰው ያስባል፣ እግዚአብሔር ይፈጽማል። ድንገት ከበር በኩል ትልቅ ባለስልጣን ሰው ወደ ግቢው ሲገቡ አየን። የኢትዮጵያው የውጭ ጉዳይ ሚኒስትር ብላቴን ጌታሁሪ ናቸው። ፊታቸው የሕፃን ልጅ አይነት ክብነት ያለው ሲሆን ጸጉራቸው ነጭና ሉጫ ነው። ከእግራቸው በኩል ወደ ደጋንነቱ ያደላል። ወዲያው እንዳየኋቸው እኔን ፈልገው እንደመጡ ገመትኩ። ትክክል ነበርኩ። ትንሽ አረፍ ብለው ቡና ከጠጡ በኋላ ስለመጡበት ጉዳይ መግለጽ ጀመሩ። መልእክታቸው ከንጉሱ የመጣ ነው። የተጠየቅኩትም በሚቀጥለው ቀን ወደ ሰሜን ግዛት ዋና ከተማ ወደ ዳባት በአውሮፕላን መሄድ የምችል እንደሆነ ነው። ስመጥሩ ደጃዝማች አያሌው ብሩ ታማዋልና የሕክምና እርዳታ ያስፈልጋቸዋል። ቶሎ የሕክምና እርዳታ ተደርጎላቸው በሰሜን ግንባር ወደ ጦርነት እንዲሄዱ ይፈለጋሉ። የኢትዮጵያው ንጉሥ ጃንሆይ አጼ ኃይለ ሥላሴ መልስ ስለሚጠብቁ ቶሎ መልስ መስጠት ነበረብኝ። ወዲያውኑ አወጣው አወረድኩ። ጥያቄው ከጃንሆይ ስለመጣም መልስ በቶሎ መስጠት ነበረብኝ። ነገሩ ጥሩ አጋጣሚና የሚያጓጓ ሆኖ እንዳገኘሁት ማሰቤን መደበቅ አልችልም። የ600 ኪሎ ሜትር ርቀት ያለውን ቦታ በአውሮፕላን መብረር የመጀመሪያዬ ስለሆነ በተጨማሪም ከዚህ ቀደም ያላየሁትን ምዕራባዊ የሰሜኑን የኢትዮጵያ ክፍል ማየትም የማይገኝ ጥሩ አጋጣሚ ስለነበረ ነው። ተጨማሪ ገንዘብ የማግኘት ሁኔታም የሚጠላ አይደለም። በጎን በኩል ደግሞ የመረበሽ ስሜት ተሰማኝ። የሄድኩበትን ጉዳይ ከጨረስኩ በኋላ አስታውሰው ይመልሱኝ ይሆን ወይስ እዛው ጫካ ውስጥ ለውኝ ለረጅም ጊዜ ቆይ ይሆን ብዬ አሰብኩ። እንደዚህ ለማሰብ ደግሞ በቂ የሆኑ ምክንያቶች ነበሩኝ። መጀመሪያ እንደዚህ አይነት አደጋ ላለበት ስራ የገንዘቡን ጉዳይ ግልጽ አድርጎ መነጋገር ወይም መጨረስ አለብኝ ብዬ አሰብኩ። ለዚህም እጥፍ እንዲከፈለኝና የህይወት መድህን ወይም ኢንሹራንስ እንዲኖረኝ መጠየቅ ተገቢ ነበር። ከልምድ በመነሳት ግን ከአበሾች ጋር ኮንትራት ሲዋዋሉ ለመከራከሪያ እንዲሆን ዋጋን ከፍ አድርጎ መጥራት የተለመደ በመሆኑ የሚከፈለኝን ሂሳብ በሶስት እጥፍ ከፍ ለማድረግ አሰብኩ። ብላቴን ጌታ ከተቀመጡበት ወንበር ትዕግስት አጥሯቸው በመቁነጥነጥ ጃንሆይ ቁጭ ብለው መልሴን እንደሚጠብቁ አስታወሱኝ። ዶክተር ሃነርን ምክር ጠየቁት። የበረራ ልምድ ስላለው በአውሮፕላን መብረሩ የሚያስተስት አጋጣሚ መሆኑን እሱ ራሱ ይህን አጋጣሚ ቢያገኝ የሚቀበለው ሐሳብ ነው። ነገር ግን በአጠቃላይ ሌላም ሰው መረዳት እንደሚችለው በእንደዚህ አይነቱ የግል ውሳኔ ጉዳይ ምክር መስጠት አልፈለገም። ስለሆነም የውጭ ጉዳይ ሚኒስትሩ ጉዞውን የሚከተሉት ነገሮች ከተሟሉ የሚቀበለው ነገር መሆኑን በአግባቡ ገለጽኩላቸው። መሟላት ያሉባቸው ነገሮች፣ አንደኛ የሚወስዳቸው የሚያስፈልጉኝ መድኃኒቶች እንዲዘጋጁ፣ ሁለተኛ ደጃዝማች አያሌው እንደተሻላቸው ወዲያውኑ የምመለስበት አውሮፕላን እንዲላክልኝ፣ ሶስተኛ ደግሞ ክፍያዬ በሶስት ጥፍ እንዲሆንና ለቤተሰቦቼም ማስተማመኛ ኢንሹራንስ እንዲሰጣቸው ነው። ተቆር ብሎ የነበረው የውጭ ጉዳይ ሚኒስትሩ ፊት ፈካ አለ። ጉዞውን ለማድረግ በመስማማቴ አመስግነውኝ ከመቀመጫቸው ተነስተው እንደቆሙ ካቀረብኩት ጥያቄዎች ቁጥር 1 እና 2 እንደሚሟሉ ቃል ገቡልኝ። ደጃዝማች አያሌውን ያመማቸውን ነገር ማወቅ ፈልጌ ብጠይቅም የውጭ ጉዳይ ሚኒስትሩ ምንም የሚያውቁት ነገር እንዳልሆነ ነው የተገነዘብኩት። ሚኒስትሩ ከታማሚው ጋር በስልክ የተገናኙ ቢሆንም መታመማቸውን ብቻ ማወቅ እንጂ ተጨማሪ ነገር የዶክተር ችግር እንጂ የእሳቸው አለመሆኑን ነው የተገለጸው። እንደ ሚኒስትሩ አገላለጽ ሐኪም ለበሽተኛው ሁኔታ አስቀድሞ ማወቅና የሚያስፈልገውን መድኃኒት ማዘጋጀት እንደሚኖርበት አልታያቸውም። ፋርማሲ ያለው ደግሞ ከዳባት 600 ኪሎ ሜትር ርቀት በአዲስ አበባ ብቻ ነው። ይህም በጊዜው በነበሩ የኢትዮጵያ ባለስልጣኖች በየጊዜው ከሚታዩ አርቆ ከማሰብ ጉድለት ከሚፈጠሩ ሁኔታዎች አንዱ ነው። ሶስተኛውን ጉዳይ በሚመለከት ግን ሚኒስትሩ ራሳቸው ጃንሆይን አማክረው የሚደረግ መሆኑን ነገሩኝ። ለመከራከሪያ እንዲሆን ብዬ ሁሉንም ከፍ አድርጌ ስለጠየቅኩ የሚወሰነው የመጨረሻ ውሳኔ ለኔ የሚጠቅም ትክክለኛ ይሆናል። በንጋታው የአየር በረራ እንደማይኖርም በደንብ ተረድቻለሁ። ምናልባትም ከሳምንት ካለዛም ከወር በኋላ ሊሆን ይችላል። ግን አሁን ጊዜው ለወጥ ስላለ ከአንድ አራት ቀን በኋላ ሊሆን እንደሚችልም ገመትኩ። እንዳልኩትም ሊሆን ነው። ለጉዞው ራሴን ሳዘጋጅ በዚህ በሰሜን ክፍል ለትንሽ ቀናት እንደምቆይ አድርጌ ነው። ከመንግስት ጋር የተዋዋልኩበትን ይህን ስራ እንዳከናውን የሚያስፈልጉኝን የሕክምና መሳሪያዎችና የመድኃኒቶች ዝርዝር ሰጠው። የደጃዝማች አያሌው ህመም እንደተሰማ በጊዜው በአዲስ አበባ በነበሩት 105 የውጭ ጋዜጠኞች ያለ የሌለ ወሬ ይዛመት ጀመር። እኔም ራሴ ስለ ህመማቸው የማውቀው ጉዳይ የለም ብዬ መግለጫ ብሰጥም ደጋግሞ ቃለ መጠይቅ ከማድረግ አላዳነኝም። ጋዜጠኞቹ በየጋዜጣቸው በተረጋጋ ሁኔታ ስለ ደጃዝማች አያሌው ቴሌግራም ያደርጋሉ። በቴሌግራማቸው ደጃዝማች አያሌው ከኢጣሊያ ጋር በተደረገ በመጀመሪያው ጦርነት በጣም ስለቆሰሉ ዶክተር በአውሮፕላን ሊላክላቸው ነው የሚል ነበር። እንደ እውነቱ ከሆነ ደጃዝማች አያሌው ከጦርነቱ ግንባር 200 ኪሎ ሜትር ርቀት ነው ያሉት። እንዲህ አይነቱ ያልተረጋገጠ ውሸት ወይም ወሬ ሲወራ ማንም ሰው ሊረዳው እንደሚችለው አበሾችን ማናደዱ አይቀርም። ሁለት ጊዜ በጦር ሚኒስቴር መስሪያ ቤት ተጠርቼ ምን ብዬ እንደተናገርኩ ተጠየቅኩ። በሁለቱም ጥያቄ ጊዜ አስቸጋሪ ይሁን እንጂ በእኔ በኩል እንደዚህ አይነት ሐሜታ እንዳልተናገርኩ በመንገር አረጋግቻለሁ። ያም ሆኖ ሰላዮች እየተላኩ የማደርገውንና የምናገረውን ነገር ይከታተሉ ነበር። ከዚያ ማልፎ የግል ሰራተኞች በሚስጥር ይጠየቁ ነበር። ስለው ጉዞ ሁኔታ የሚገልጽ ምንም አይነት ዜና ሳይኖር ቀናት አለፉ። እኔም እንግዲህ በተፈጠረው አለመግባባት ምክንያት ጉዞ ተሰርዟል ማለት ነው። እንደዚህ ከሆነ ደግሞ ጥሩ ሁኔታ ላይ አይደለም ብዬ ማሰብ ጀመርኩ። ለሰባት አመታት በታማኝነት ባገለገልኩት መንግስት አልታመንም ማለት ነው የሚለው ሐሳብ ሲሰማኝ ደግሞ ያስጨንቀኝ ጀመር። በዚህም ምክንያት ጥቅምት 12 ቀን ከሰዓት በኋላ በጓደኞቼ በተደረገልኝ ግብዣ ላይ ለመገኘት ወደ ኢምፔሪያል ሆቴል ሳመራ ደስተኛ አልነበርኩም። በመንገድ ላይ የቆንስላችን መኪና ድንገት ደረሰብኝ። ሹፌሩ በየቦታው እየተፈለግኩ እንደሆነና በአስቸኳይ ወደ ሆስፒታል ሄጄ የውጭ ጉዳይ ሚኒስትሩን ማግኘት እንዳለብኝ ነገረኝ። ከጥቂት ደቂቃዎች በኋላም ከውጭ ጉዳይ ሚኒስትሩ ከብላቴን ጌታ ሩይ ፊት ቁጭ አልኩ። ሁሉም ነገር ስለተዘጋጀ በንጋታው መብረር እንዳለብኝ ተነገረኝ። መድኃኒቶች አውሮፕላን ውስጥ ተጭነዋል። የቀረ ነገር ቢኖር ውሉን መፈራረም ብቻ ነው። ወረቀት አውጥተው ንጉሱ እየጠበቁ ስለሆነ በአስቸኳይ እንድጨርስ ትዕዛዝ ሰጡኝ። የችኮላው ምክንያት ገብቶኛል። ነገር ግን የውሉን ጽሑፍ በጥርጣሬ ተመለከትኩ። ሁሉም ነገር እንደጠየቅኩት የተጻፈ ሲሆን ያው የገንዘብ ክፍያው ጉዳይ ግን እንደጠየቅኩት አይደለም። መከራከር እንዳይመችም የውጭ ጉዳይ ሚኒስትሩ ስም ያለበት ማህተም አርፎበታል። እኔም ራሴ ብሆን ተጨማሪ ውይይት ወይም ክርክር ለማድረግ አልተዘጋጀሁም። ወዲያውኑ ፊርማዬን ሰጥቼ ወደ ሆቴሉ አመራሁ። በሆቴሉም የክብር እንግዳ እንደመሆኔ የተዘጋጀው የመሰነባበቻ ግብዣ ላይ ተገኝቼ ተቀመጥኩ። ታወቀ የሲኒማ ካምፓኒ ዳይሬክተርና የኖርዌይ ተወላጅ የሆነችው ባለቤቱ እኔን ለማስደሰት ያዘጋጁት ያማረ ግብዣ ነበር። ስለተደሰትኩም የነበረኝ መጥፎ ስሜት ሁሉ ለቀቀኝ። ይህ የአዲስ አበባ የመጨረሻ ምሽት ቢሆንም ለወደፊት ለረጅም ጊዜ ለሚመጣውና ለሚሆነው ነገር ሁሉ በዚህ ደስ በሚል ሁኔታ ተጀመረ። ምዕራፍ 2 ወደ ሰሜን። ከጠዋቱ 10 ሰዓት ተኩል ሲሆን ተነሳው። ሻምታይን ከሞላው በኋላ በተጨማሪ ታጣፊ አልጋና የመኝታ ከረጢት ወይም ስሊፒንግ ባግ ያዝኩ። ይህንን ብቻ ነው ለመውሰድ የወሰንኩት። አንድ ሲኒ ቡና ከጠጣሁ በኋላ ለሰራተኞቼ የቤት ዕቃዎቼን፣ ፈረሶቼን፣ ሌሎችንም ነገር ጨምሮ እንዲጠብቁ ትዕዛዝ ሰጠሁ። በሐሳቤ በአጭር ጊዜ ውስጥ እንደምመለስ ነው። ነገር ግን ትንሽም ቢሆን ያላወቅኩት ነገር እነዚህን በቤቴ ውስጥ ለረጅም ጊዜ ተቀመጡና ብዙ የቤተሰብ ትዝታ የሚያስታውሱኝን ንብረቶቼን ተመልሼ እንደማላያቸው ነው። እንዲያውም ቶሎ እንደምመለስ እርግጠኛ ስለነበርኩ ንብረቴን በጥሩና በማያሰጋ ቦታ ለማስቀመጥ እንኳ ሙከራም አላደረኩም። ነገር ግን ንብረትን የማያሰጋ ቦታ ስለማስቀመጥ ቦታው የት ነው የሚገኘው? ከተማው ሲበዘበዝ በቦታው የነበሩ ሰዎች እንኳ አይናቸው እያየ ቤትና ንብረታቸው ወድሟል። ለማንኛውም ይህ የሌላ ጊዜ ታሪክ ነው። ሁሉም ከተዘጋጀ በኋላ መኪና እስኪመጣልኝ ድረስ 15 ደቂቃዎች ነበሩኝ። በዚህ ቆይታ አእምሮዬ ስለ ጉዞ በሐሳብ ይራወጥ ጀመር። የመጀመሪያ አውሮፕላን በረራዬ እንዴት ይሆን? ምን ያህል ጊዜ ሲወስድ ይሆን? ጠቅላላ ሁኔታውስ ምን ይሆን? ድንገት ያየር በረራውን ካልቻልኩት ብዬ ደርዘን የሚሆኑ የወረቀት ከረጢቶችም ይዣለሁ። አደጋ ይደርስብን ይሆን? ወይስ ደግሞ የጣሊያን አውሮፕላኖች አግኝተው ተኩሰው ቢጥሉንስ? እያልኩ መኪና መጥቶ አውሮፕላን ማረፊያው እስኪወስደኝ ድረስ በአእምሮዬ ምስል እየፈጠርኩ ስትራመስ ነበር። አውሮፕላን ማረፊያ እንደደረስንም የሚያንጸባርቅ አሉሚኒየም ሽፋን ያለው ጃንከር አውሮፕላን ሞተር ድምፁን እያሰማ መንደርደሪያው ላይ ቆሟል። ሌላም ተጨማሪ እድሜው የገፋ የፈረንሳይ ፖቴዝ አውሮፕላን ቆሟል። ለኔ መሆኑን ተረዳውና ወደ ጃንከሩ ፓይለት ዌበር ይባላል ሄጄ ሰላምታ ተለዋወጥ። እሱም አየሩ ጥሩ ነው፣ አውሮፕላኔም በጥሩ ሁኔታ ነው ያለው ብሎ ነገረኝ። አጅቦን የሚሄደው ፖቴዝ አውሮፕላን ጉዳይ ግን ሌላ ነው። መነሳት አልቻለም። አምስት ሰዎች ተረባርበውበት ከግማሽ ሰዓት በኋላ ተነሳ። ሁለቱም አውሮፕላኖች ከሚጠበቀው በላይ ጭነት ጭነዋል። እኔ ያለሁበት አውሮፕላን እኔን ፓይለቱንና መካኒኩን ጨምሮ አራት የሕክምና መሳሪያና መድኃኒቶች የያዙ ሳጥኖች፣ አራት አውቶማቲክ መሳሪያዎች እና 6000 ጥይቶች ይዟል። ሌላኛው አውሮፕላን ደግሞ ፓይለቱንና ድሬሰሩን፣ አራት መትረየስ ከ6000 ጥይቶች ጋር ሲይዝ በተጨማሪ የመቀስቀሻ ወረቀቶችም ጭኗል። የሚበተኑ መቀስቀሻ ወረቀቶች በአማርኛ ስለ ጦርነቱ፣ ስለ አየር ቦምብና ጋዝ፣ ስለ ታንክ ምንነትና ሌሎችንም ዘመናዊ የጦር መሳሪያዎች ሁኔታ የሚገልጽ ጽሑፍ ያለባቸው ናቸው። ሁላችንም ቦታ ቦታችንን ከያዝን በኋላ አውሮፕላኖቹ እንዲበሩ ምልክት ተሰጠ። በሜዳው ላይ የነበሩ ጓደኞች በመሰናበት እጃቸውን አወዛወዙ። ከነሱ መሃል ሆስፒታል አብረውኝ የሚሰሩ ሁለት ስዊድናውያን ነርሶች ነበሩበት። የኛ አውሮፕላን ከተነሳ በኋላ ቀርፋፋው ፖቴዝ እስኪነሳ ድረስ በሜዳው ዙሪያ እያዣበብን ቆየን። ከትንሽ ጊዜ በኋላም ፖቴዙም ተነሳና ሁላችንም ወደ ሰሜን አቅጣጫ መብረር ጀመርን። አጃቢያችን ፖቴዝ አውሮፕላን ፈጣን መሆኑን በማሳየት የ3500 ሜትር ከፍታ እየወጣን እያለ መንገዱን ለማሳየትም ሆነ ከጣሊያን አውሮፕላኖች ለመከላከል ከኛ ቀደም ብሎ መብረር ጀመረ። የእንጦጦን ጋራ ወዲያውኑ ወደ ኋላችን ትተን የሱሉልታ ሰፊና ደም ቦታ ከስራችንና ከፊት ለፊት መታየት ጀመረ። ወርቃማ በመሰሉ የሰብል እርሻዎችና አረንጓዴ ሜዳዎች በጠዋቱ ፀሐይ ብርሃን ምክንያት ብርማ ቀለም የሚያሳዩ ወራጅ ውሃዎች በመሃላቸው ሲፈሱ ይታያሉ። ከሩቁ በምስራቅ በኩል የወታደር ካምፕ ይታያል። ይህም የንጉሠ ነገሥቱ የክብር ዘበኛ ጦር ነው። ለሰባት ዓመታት የዚህ ጦር ሐኪም ነበርኩ። ወታደሮቹ ከአንድ ቀን በፊት ከአዲስ አበባ ወጥተው ወደ ደሴ እያመሩ ነው። ወደ ዳባት እንድሄድ ባልታዘዝ ከዚህ ጦር ጋር ወደ ደሴ አብሬ እሄድ ነበር። ሆኖም ከጥቂት ሳምንታት በኋላ ያው ደሴ እንገናኛለን ብዬ ማሰብኩ። የኔ ሐሳብ ነበር። ሙሎ የተባለውን የአንድ ጡረታ የወጣ የእንግሊዝ ጀነራል እርሻን ቁልቁል እየተመለከትኩ እያለሁ ድንገት መሬቱ ከዓይኔ መሰወር ጀመረ። ቀጥ ያለ ተራራ የነበረው እይታ ወደ ታች ጨለማ ወደ መሰለ ጎድጓዳ መስመጥ ጀመረ። ከዚያም ወንዝ ማየት ጀመርኩ። አሁን ያለንበት ቦታ ከሙገር ሸረቆና ከሙገር ወንዝ ወለል ወደ 800 ሜትር የሚሆን ከፍ ብለን ነው። ከዚህ ስፍራ ነው ለአዲስ አበባ ከተማ የሚያስፈልገው ሲሚንቶ የሚመጣው። በተቃራኒው በኩል ተራራው እንደ ግድግዳ ቀጥ ብሎ ካለንበት ከፍታ ጋር ተስተካክሎ ይታያል። ከፊት ለፊታችን ደግሞ ሌላ ሜዳማ ቦታ ተንጣሎ ይታያል። የራስ ካሳውር ሰላሌ ነው። ጥሩና ንቁ ፈረሶች በማርባት በኢትዮጵያ ስመጥር የሆነ ቦታ ነው። በቀኝ በኩል ሲመለከቱ ደግሞ የአጼ ምኒልክ አልጋ ወራሽ የነበሩት ልጅ ኢያሱ ይኖሩበት የነበረው የፍቼ ከተማ ይታያል። ልጅ ኢያሱ ለአስር ዓመት በዚህ ከተማ የተቀመጡ ሲሆን ለማምለጥ ሙከራ ሲያደርጉ ተይዘው ጥብቅ ቁጥጥር ባለበት እስር ቤት ወደ ሐረር ተወስደዋል። ከጠዋቱ 2 ሰዓት ሲሆን አባይ ወንዝ ደረሰ። ፓይለቱ እኔ እንዳይ የፈለገው አስደናቂ እይታ አዘጋጅቶልኛል። በአይን ሲያዩት ግርማ ሞገስ ያለው እይታም ነበር። ከጊዜ ብዛት የአባይ ወንዝ ወደ ታች በመሸርሸር 1500 ሜትር ጥልቀት ያለው ሸለቆ ፈጥሯል። ፀሐይ ወደ ላይ ገና ከፍ ስላላለች ታችኛው የሸለቆው ክፍል በደንብ ባይታይም ወንዙ ከስር የዓለት ንጣፍ ላይ ሲወርድ ይታያል። የሸለቆው ግድግዳ ወደ ሰላሌ በኩል በዛፍና በእጽዋት የታጀበ ሲሆን ወደ ጎጃም በኩል ግን ግራጫ መልክ ያለው ቋጠኝ ነው የሚታይበት። ከሸለቆው ወጥተን እየበረር ያለንበት የጎጃም ክፍል በአረንጓዴ ሜዳዎች፣ ጫካና ከተሞች የተሞላ ነው። ሰዎች ሰፍረውበታል። ለአይን የሚያስደንቀው ነገር ደግሞ የቤተ ክርስቲያኖቹ ብዛት ነው። በዚህ ስፍራ የሚኖሩ ሰዎች ጽኑ አጥባቂ ሃይማኖተኞች ናቸው ተብለው በኢትዮጵያ ይታወቃሉ። ወደ ግራ በኩል ደግሞ የጎጃም ትልቁ ተራራ ጮቄ ይታያል። አናቱ በ4150 ሜትር ከፍታ ላይ በደመና ተሸፍኗል። ከአባይ ማዶ ወደ ቀኝ በኩል ደግሞ የአማራ ሳይንት ተራራማው መሬትና የ4350 ሜትር ከፍታ ግርማ ሞገስ ያለው ለጋምቦ ተራራ ይታያል። ከግማሽ ሰዓት በረራ በኋላ ጥቁር አባይን እንደገና አቋረጥ። ወንዙ ከጣና ሐይቅ ተጠምዝዞ ሲወጣ በደንብ ማየት ይቻላል። አባይ ጎጃምን በሶስት ጎን አካሎ ነው የሚወርደው። ከዚያ ከጥምዙ ቦታ በመነሳት ወደ ዳባት ቀጥታ መስመር ያዝን። ሸለቆው እዚህ አካባቢ ጥልቅ ስላልሆነ ወንዙ በድንጋይ በተሰራ ድልድይ ስር ሲወርድ ተመለከት። ድልድዩ የተሰራው በ16ኛው ክፍለ ዘመን በአጼ ፋሲል ነው። የድልድዩ ስራ ከሚከተለው ታሪክ ጋር የተያያዘ ነው። አጼ ፋሲል ባለጸጋና ገናና ንጉስ ነበሩ። በሕይወታቸው ዘመን ብዙ የከፋ ነገር ያደረጉም ያሳለፉም ነበሩ ይባላል። ወደ ኋላ በርጅና ግን ጸጸት ስለገባቸው ንስሐ መግባት ፈለጉ። ማቅ ለብሰው አናታቸው ላይ አመድ ነስንሰው በባዶ እግራቸው ወደሚያውቁት ባህታዊ ሄደው ለነፍሳቸው ሰላም ለማግኘት ምን ቢያደርጉ እንደሚበጅ ጠየቁ። ባህታዊ ሲመክራቸው በዝናብ ወራት ወንዝ በማቋረጥ የሚሞተው የገበሬ ሕዝብ በሺ የሚቆጠር ስለሆነ ወንዞች ላይ ድልድይ ብትሰራ ይሻላል ብሎ መከራቸው። አጼ ፋሲልም በሐሳቡ በመስማማት ድልድይ እንዲሰራ ትዕዛዝ ሰጡ። በተጨማሪም ድልድዩን የሚያቋርጥ ሰው በሙሉ ለንጉሱ ለአጼ ፋሲል ጸሎት እንዲያደርግ ትዕዛዝ ሰጡ። ይህ ጸሎትም እስካሁን ድረስ የሚደረግ ነው። በድልድዩ የሚያልፈው መንገደኛ እግዚአብሔር የአጼ ፋሲልን ነፍስ ይማር በማለት ይጸልያል። አሁን ደግሞ የበጌምድርን ክፍል እያቋረጥን ነው። አገሩ በተራሮችና ፀሐያማ በሆኑ ረባዳ ስፍራዎች የተሞላ ነው። በግርባታ በጣም የዳበረበት ሲሆን ኢትዮጵያ ምርጥ ያህያ ዝርያዎች የሚረቡበትን ቦታ ነው። ናሪዎችም በጣም ሃይማኖተኞች ናቸው። ታዋቂ የሆኑ ብዙ ገዳማት አሉት። በስራችን አምባ ማርያም የተባለውን ትልቅ ገዳም ተመለከት። ወዲያውኑ የደብረ ታቦርን ከተማ አቋርጠን እየበረርን አለፍ። ይህ የራስ ካሳ ግዛት ነው። በከተማው ትልቅ የመኖሪያ ግቢ አሰርተዋል። ትንሽ ፈንጠር ብሎ ደግሞ በከተማው በምስራቅ ጠርዝ በኩል የአድቬንቲስት ሚሽዮን ማዕከል ከመኖሪያ ቤቶች፣ ትምህርት ቤትና ሆስፒታሉ ጋር ይታያል። ከጠዋቱ 3 ሰዓት ተኩል ሲሆን በርቀት ወደ ምዕራብ አቅጣጫ የጣና ሐይቅ ታየኝ። ይህንን ሐይቅ ለማየት የረጅም ጊዜ ምኞቴ ነበር። በርቀት ስለሆነ በደንብ በዝርዝር ማየት አይቻልም። ሐይቁ በሰሜንና በምስራቅ በኩል የማይሎች ስፋትና ርቀት ባላቸው በደምቢያና ፎገራ አረንጓዴ ሜዳዎች ተከቧል። ደምቢያና ፎገራ በቀንድ ከብት ግጦሽ የሚታወቁ ቦታዎች ናቸው። በትንሽ ርቀት ፍርስራሹ የቀረ ይፋግ የሚባል የጥንት ከተማ አየን። በጎንደር ዘመነ መንግስት ጊዜ ከ500 ዓመታት በፊት መሆኑ ነው ይፋግ ትልቅ የንግድ መናኸሪያ ከተማ እንደነበር ይታወቃል። ጉዞአችንም በበለሳ በኩል አድርጎ እየቀጠለ ነው። ለእንግዳ የማይመች አደገኛ ቦታ ነው። በተራሮችና በገደሎች የተሞላ ስለሆነ በድንገት እንኳ አውሮፕላን ለማሳረፍ የሚሆን ቦታ አይደለም። በዚህ ስፍራ የሚኖሩ ሰዎች እንደ ተራራውና እንደ ገደሉ ሁሉ የማይመቹ እንደሆኑ ይነገራል። አገሩ ለእርሻ ስለማይመች በማጭበርበርና በሽፍትነት የሚተዳደሩ ሰዎች ይበዙበታል። ሆኖም ከበለዛ የሚጎረጎረው ማር ግን ባለው መዓዛ ታዋቂ ስለሆነ ተፈላጊነቱ ከፍ ያለ ነው። ልክ ከጠዋቱ 4 ሰዓት ሲሆን መድረሻችን ቦታ ዳዋት ደረስ። የአውሮፕላን ማረፊያው እርጥበት ስለነበረው ፓይለቱ ዌበር ደፍሮ ከማሳረፉ በፊት 6 ጊዜ ሜዳውን መዞር ነበረበት። እንደምንም እየነጠረና እየተንገጫገጨ አውሮፕላኑ ከሜዳው መጨረሻ ከአንድ ትልቅ ዛፍ ፊት ለፊት ትንሽ ሜትሮች ርቀት ቆመ። ከአውሮፕላኑ ዘልዬ ወረድኩ። በመውረዴም ደስተኛ ነበርኩ። በእግር የሚረግጡት መሬት ማግኘቱ ራሱ ጥሩ ነገር ነው። ፒታውራሪ መርሶ ንጉሳዊ አቀባበል ነው ያደረጉልን። ፒታውራሪ የደጃዝማች አያሌው ልጅ ናቸው። አባትየው በማይኖርበት ጊዜ የጦር አዛዥ እሳቸው ናቸው። በድንኳን ውስጥ የምግብ ጠረጴዛ ተዘጋጅቶም ስለነበር ወዲያውኑ ለመመገብ ተቀመጥ። ፓይለቱ ቶሎውኑ ወደ አዲስ አበባ እንዲመለስ ትዕዛዝ ተሰጥቶት ነበር። ይህም የሆነው የጣሊያን የጦር አውሮፕላኖች እንዳያገኙት ነው። ከሁለት ሰዓታት በኋላም ከፓይለቱ ጋር ተሰነባበት። ብቻዬን መሆን እንግዳ ነገር ሆነብኝ። ከጥቁር ሰዎች መካከል በመሃል ጥቁር ኢትዮጵያ ብቸኛ ነጭ ሰው መሆኔ ነው። ምዕራፍ 3 ጉዞ በአጃቢ መቀጠል። ከአዲስ አበባ ከመነሳቴ በፊት ፒታውራሪ መርሶ በቴሌፎን ጥብቅ ትዕዛዝ ተሰጥቷቸዋል። ትዕዛዙም አጃቢ አዘጋጅተው እንዲጠብቁና እኔ እንደደረስኩ ወዲያውኑ ደጃዝማች አያሌው ወዳሉበት ካምፕ ወደ ጠገዴ እንዲሄድ ነው። ጠገዴ ከዳባት ወደ ሰሜን በኩል የሶስት ቀን መንገድ ይርቃል። መንገድ ለመጀመር ሁሉም ነገር ተዘጋጅቶ እንደሆነ ብዬ እኔው ራሴ ውስጥ ጠይቅ ፊታውራሪ ሁሉም ነገር ለነገ ይዘጋጃል የሚል መልስ ሰጠኝ። ታጂ የጠጣን ወሬ ቀጠል። ከዚያም ከአካሚ ቀን በኋላ ማረፍ ነበረብን። ፊታውራሪ አውሮፕላኑን ሲጠብቁ ቆመው ስለዋሉ የደከማቸው መሆኑን ነገሩኝ። እኔም በጣም ተናደድኩና ቤተሰቡን ጨምሬ አስጠርቼ ወረድኩባቸው። የንዴት ቃሌን ሳወርድ ፊታውራሪ በጽሞና ምንም ሳይናገሩ ቆመው ተመለከቱኝ። ያለኝን ተናግሬ ስጨርስ እንዲህ የሚል ቃል ተናገሩኝ። እኔን የገረመኝ ከኛ በተሻለ የኛን ቋንቋ እየተናገርክ እንጀራውንም ውሃውንም አብረ እየበላህ እየጠጣህ እንደ ራሳችን አድርገህ የምናይህ ሰው እንደ ፈረንጅነትህ ጸባይህን ማሳመር ነበረብህ። ከንጉሱ የተላከ ትልቅ ዶክተር ነህ። ስለዚህ ራስህን ማክበድ እንጂ ማቅለል የለብህም። ምን ማለት ይችላለሁ? አነጋገራቸው ያለምንም መከላከያ ነው የተረታውት። ዙሪያውን ሊብዬ ጥያቸው ወጣ አልኩ። የዳባት ከተማ ሌሎች መሰል ከተሞችን ነው የሚመስለው። ወደ 3000 የሚሆኑ ነዋሪዎች አሉበት። ከፊት ለፊታቸው ትንሽ ግቢ ቢጤ ያላቸው ክብ የሳር ጎጆ ቤቶች በተዘበራረቀ አቀማመጥ ከጋራው ስር ተዘርግተዋል። ጠበብ ያሉ የተጠማዘዙ የእግር መንገዶች በተለያዩ አቅጣጫ እርስ በርስ እያቋረጡ በመንደሮች ውስጥ ይታያሉ። ከላይ ከከፍታው የቅዱስ ገብርኤል ቤተክርስቲያን ወይራና በጥድ ዛፎች ታጅቦ ከፍ ባለ አጥር ዙሪያውን ተከቦ ይታያል። እያንዳንዱ ሱቅ ሻጭ ንግዱን በየትንንሽ ቤቱ ውስጥ ስለሚያደርግ ክፍት ሱቅ የሚባል ነገር አይታይም። ከተማው ወጣ ብሎ ወደ ግቢም ወይም ወደ ቤተ መንግስቱ መሄጃ በኩል ቅዳሜ ቅዳሜ የሚሆን የገበያ ቦታ ይታያል። ቤተ መንግስቱ ለመድረስ አንድ ሰው ከባህር ወለል 3000 ሜትር ከፍታ ወደ ላይ መውጣት አለበት። ቤተ መንግስቱ ራሱ 1000 ሜትር ርዝመት ካለው ገደል ተጠግቶ ነው የተሰራው። ከዚያ ሆነው ዙሪያውን ሲመለከቱ አስገራሚ ነው። ስለ ሰሜን ተራሮችና ገደሎች ብዙ ሰምቻለሁ፣ ነገር ግን በአይን ሲታይ እንደሚሆነው አይደለም። የተራሮቹ አናቶች ጠፍጠፍ ያሉ ሆነው 1000 ሜትር ወይም ከዛ በላይ ቁመት ባላቸው ገደሎች ይከፋፈላሉ። የተዘበራረቀ ግን አስገራሚ የሆነ እይታ አላቸው። ያለው ንጹህና ድንግል የተፈጥሮ ውበት ሰውነቴን ወረር እስከሚያደርገኝ ድረስ በአድናቆት ተመለከትኩ። ወደ ግራ በኩል በግምት ወደ 100 ኪሎ ሜትር ርቀት በፀሐይ ግባቱ ምክንያት ተቆር ብሎ 3500 ሜትር ከፍታ ያለው የሚያስፈራው የጠገዴ ተራራ ሰንሰለት ይገኛል። ወደዚያ ነው የሚሄደው። አሁን ግን ስለ መንገዱ ማሰብ አልፈለኩም። ከፊት ለፊት ሲመለከቱ ዝቅ ብሎ ቆላ ወገራ ይገኛል። የጀበና ቅርጽ ነው ያለው። እንዳው ትንሽም ቢሆን ሜዳማ ቦታ ማግኘት ይከብዳል። አገሩ የተሞላው በተራሮች አናትና ጥልቀት ባላቸው ጠባብ ገደሎች ነው። በቀኝ በኩል በምትጠልቀው ፀሐይ የመጨረሻ ጮራ ፍንጣቂ ብርሃን ሲመለከቱ የትልቁ የሰሜን ተራራ ጉብታዎች በበረዶ ተሸፍነው ይታያሉ። ሁሉም ነገር የሚያስደንቅ ታላቅ ግርማ ሞገስ አለው። ተፈጥሮ ታላቅነት ምክንያት የትንሽነት ስሜት ተሰማኝ። በመገረም የራሴን ስሜት ዝቅ አድርጌ ወደ ቤተ መንግስቱ አመራው። ትንሽ የምታምር ክፍል ተዘጋጅቶልኛል። ወለሉ ላይ የፋርስ ስጋጃዎች ተዘርግተዋል። የብረት አልጋው አዲስ አንሶላዎች ተነጥፈውበታል። ወደ ክፍሉ ስገባ ወደ መሬት ለጥ ብሎ እጅ የነሳ የልጅ አገልጋይ በሁለት እጆቹ ሻማዎች ይዞ በአንዱ ማዕዘን በኩል ቆሟል። ተከትለውም የእጅ መታጠቢያ ውሃ፣ ምግብ፣ ጠላና ጠጅ የያዙ አገልጋዮች በሰልፍ መግባት ጀመሩ። ጣፍጦ የተሰራው ወጥ ሽታ የምግብ ፍላጎቴን ስለጨመረው በደንብ አድርጌ በላው። በልቼ እንደጨረስኩ ፊታውራሪ የአዲስ አበባን ሁኔታ ወሬ ለማዳመጥ መጡ። እኔ ግን አውሮፕላን ካደረግነው ረጅም መንገድና ሆዴስ ኪሞላ በበላሁት ምግብ ምክንያት እንቅልፍ እንቅልፍ ስላለኝ ድምጽ እያሰማሁ ማዛጋት ጀመርኩ። በኢትዮጵያ አንድ ሰው ማረፍ ፈልጎ ድምጽ እያሰማ ቢያዛጋ ነውር የለውም። ፊታውራሪም ደህና ደር ብለው ጥለውኝ ሄዱ። ከሌሊቱ 8 ሰዓት ሲሆን ድንገት ከእንቅልፌ ነቃሁ። በመላ ሰውነቴ ላይ የተጣበቀና የሚለበልብ ስሜት ተሰማኝ። መብራት አብርቼ አቅርቤ ስመለከት አልጋው በቁንጫ ተወሯል። ስተኛበት ነጭና ንጹህ የነበረው አንሶላ አሁን በደምና በሞቱ ቁንጫዎች ምክንያት ቀለሙን ቀይሯል። ተነስቼ ስቆምም ቁንጫዎቹ በግሬ በኩል ወደ ላይ ወረሩኝ። አንዳንዶቹም ፊቴ ላይ መፈናጠር ጀመሩ። በኋላ እንደተረዳሁት ቁንጫዎቹ በጣም ተርበዋል፣ ምክንያቱም ለብዙ ሳምንታት እዛች ክፍል ውስጥ ገብቶ ያደረም አልነበረም። በተጨማሪ ምንጣፎቹ ከተራገፉ ወራት አልፋቸዋል። አገልጋዩን ቀሰቀስኩና ከውጭ ድንኳን እንዲወጥርልኝ አድርጌ ከአንድ ሰዓት በኋላ እንደገና እንቅልፍ ወሰደኝ። የአሁኑ ግን ያልተቋረጠ ነበር። ከጧቱ 2 ሰዓት ሲሆን ፊታውራሪ መጡ። እንደተሰማኝ ከሆነ ከመጠን በላይ ሞቅ ያለ ሰላምታውና ወዳጅነቱም ትንሽ የተጋነነ መሰለኝ። በዚህ ምክንያትም አንድ የማይሆን ነገር እንደተፈጠረ ተገነዘብኩ። ሚስጥሩ ሲወጣ ረጅም ጊዜ አልወሰደም። ለካስ ለመንገዳችን የምንወስዳቸው አህዮች ሲያስፈልጉ ለነገ ካልሆነ በቀር ለዛሬ አልተገኙም። አሁን ግን እንደ ተራ ፈረንጅ ሳልሆን ድሬሰሩን ጠርቼ ምንም ሳልል ከቤት ወጥቼ ቁልቁለቱን መንገድ ያዝኩ። ፊታውራሪም የሆነ ነገር አለ ብለው በማሰብ ሰውነታቸው የሚፈቅድላቸውን ያህል እየሮጡ ከኋላዬ በመድረስ ትንፋሻቸው ቁርጥ ቁርጥ እያለ ወዴት እንደሚሄድ ጠየቁኝ። እኔም በመንገድ ያመላለስ የሚሄደው ወደ ቴሌግራም ቤት ሲሆን እሱ የተሰጠውን ትዕዛዝ እንዴት አድርገው እንደፈጸሙ ትዕዛዙን ለሰጠውት ንጉሥ ለማስተላለፍ ነው አልኩ። አባባሌ ስራውን ሰራ። ፊታውራሪ ወዲያውኑ የሚያስፈልገው ነገር ተዘጋጅቶ ጉዞ ከሁለት ሰዓታት ውስጥ እንደሚጀመር ቃል ገቡልኝ። ሁለት ሰዓት የተባለው ወደ 6 ሰዓታት ተራዘመ። ነገር ግን ከቀኑ 8 ሰዓት ሲሆን ጉዞውን መጀመር ተቻለ። ከተጓዦቹ መሃል ፈጠነ የሚባለው የኔ ድረሰር፣ 2 የጦር መኮንኖች፣ 100 የታጠቁ ወታደሮች፣ ከነሱም 8ቱ አውቶማቲክ መሳሪያ ያዙ፣ መድኃኒትና የሕክምና ቁሳቁሶች፣ የኔን የግል ዕቃዎችና ጥይቶች የጫኑ 10 አህዮች ነበሩበት። ይህን ያህል አጀብ የግድ አስፈላጊ ነበር። ጦርነት ላይ ስለሆን የጸጥታው ጉዳይ አስጊ ነው። Thank you.